አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነው መኩሪያ የተደረሰውን ያባና ስፖርት ሁለተኛ መጽሐፍ ትረካ ሶስተኛው ክፍል አሰምተን የዛሬ የጠቅላላ ዝግጅታችን ፍጻሜ ይሆናል። ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 3 ወደ መኪና የሚገቡ ሰዎች 19 ናቸው። ሌላ እስር ቤት ያዛውሯቸው ከሆነ እቃቸውን እንዲይዙ ጠየቁ። ነገር ግን የሻለቃው ካድሬ ገና ከጀመሩ ምንም ነገር በእጃቸው እንዳይዙ መመሪያ ሰጠ። 19ዎቹ ተቆጥረው ሲወጡ አንድ ሰው ከመሐከላቸው እንዲመለስ ተደረገ። ወጣቱ ወደ ሻሸመኔ የመጣው ከወንድሙ ጋር ሊኖር ነው። ወንድምየው ባለስልጣን ስለነበር እኔ ላቢዮቱ እየሰራ ወንድሜን እንዴት ወስዱታላችሁ ብሎ ከ19ኙ ጋር እንዳይሄድ ስለነገራቸው እንዲመለስ ተደረገ። ሰዎቹ ወደ መኪናው ውስጥ ገቡ። ሹፌሩ ሰዎቹን ያውቃቸዋል። በቀለ እንዴ? ጥላይ ባላምባራስ ምንድነው እሱ? ሹፌሩ ግራ ተጋባ። ሁሉንም ያውቃቸዋል። ባላምባራስ ደበበ ግሮሰሪ አላቸው። ከዘርአይ ሆቴል አጠገብ አየለ ከዱ ቤት ነው የተከራዩት። ባላምባራስ ብዙ መሬት ነበራቸው። ከአብዮቱ ተጋጭተው ከባሌ ወደ ሻሸመኔ ከመጡ ትንሽ ቆይተዋል። ሹፌሩ የግሮሰሪ ደንበኛቸው ነው። ይሄ ብቻ አይደለም፣ ሹፌሩ ባሌ ዘመዶች ስላሉት እንደ ቤተሰብ ስለሆኑ ስላካባቢው ወሬ ከጀመሩ ማለቂያ የለውም። መጠጥ የሚገዛው ከሳቸው ግሮሰሪ ነው። ዱቤም ስላስለመደ ወንድሙን እየላከ ባላምባራስን እንደምትላቸው ያንን ነገር ላክልኝ ይለዋል። ነጭን ባለፋሽኮ ቪኖ ይዞ ይመጣል። ሹፌሩ ስጋ ገዝቶ ወደ ቤቱ ካስመጣ ቪኖ ይከተላል። እናም ግሮሰሪ ሰው ይላካል። በነጋታው ወይም በሌላ ቀን ሹፌሩ እዚያ ይሄድና እያወሩ ይጠጣል። በዱቤ የመጣው ፋሽኮም እዚያው ይከፈታል። ሰሞኑን መጠጥ ከግሮሰሪ ወስዷል። ዛሬ ይጠይቁኝ ይሆን ብሎ አሰበ። የሻለቃው ሚስት ባሊጎባ ሰባተኛ ክፍል ትማራለች። በአመቱ መጨረሻ ወደቀች። በሰውየው ትዕዛዝ ተማሪዎቹ እንደገና እንዲፈተኑ ታዘዘ። ሁለት መምህራን ተቃወሙ። እንዴት ትዕዛዝ አላከበሩም በሚል ወታደር ሊይዛቸው ሲሄድ አመለጡ። ሰውየው በከተማ ውስጥ ፈጽሞታል የተባለውን ነገር በዝርዝር ተጽፎ ወረቀት ተበተነ። ይህን ነገር የፈጸሙት አስተማሪዎቹ ናቸው ተባለ። ሁለቱም የከተማው ታዋቂ ስፖርተኞች በመሆናቸው በሰው ዘንድ ተወዳጅ ነበሩና ድጋፍ ነበራቸው። እነዚህ ልጆች ሳቢያ ከተማ ጠፍተው ሻሸመኔ መደበቃቸው ተነገረ። ባላምባራስ ደብቀዋቸዋል በሚል ብዙ ፍተሻ ተደረገ። አንዳንዶቹ እንደሚያምኑት ባላምባራስ መልካ ኦዳ የተባለው ሰፈር ቤት ተከራይተውላቸው በጥቆማ ተይዘው እንደተገደሉ ያምናሉ። ከሽቬር ጋር ስለ ልጆቹ ጀግንነትና እዚያ ተጽዕኖታል ስላሉት ነገር ያወሩ ነበር። ባላምባራስ ኃይለኛና ተናጋሪ ጸብ ከመጣ ወደ ኋላ የማይመለሱ ናቸው። አንዳንዴ ግብግቡ ሲበረታ መሳሪያ ይመዛሉ። ዛሬ ተጣልተው እንደታሰሩ ሹፌሩ ገምቷል። ግን መጠየቅ አለበት። ባላምባራስ ወደ መኪናው ሲገቡ ምን ነው አላቸው። ዝም ብለው ነው ያለ ምንም ምክንያት ሰዎቹን አምጣሉኝ። የትኞቹን? ሁለቱን አስተማሪዎች። የት ናቸው? ገለዋቸዋል። ምን? እንደዚያ ነው። እና አረመኔ ናቸው። ለመሆኑ አሁን ወዴት ሊወስዱን ነው? አላውቀውም። የት ብለው ጠሩህ? ኮንትራት ብለው ነው። ኮንትራት የት? ቦታውን አልነገሩንም። ወደ ቤት ልካለሁ። እሺ። ወሬው ሁሉ በጥርፊያ ነው። ተሳፋሪዎቹ ሁሉም ወንዶች ሲሆኑ አንዲት ሴት አለች። ወይዘሮ ዘነበች ማናገር ናቸው። በከተማው መሃል ትልቅ ሆቴል አላቸው። ሾፌሩ አያቸውና እንዴ ምንድነው ነገሩ ብሎ አጉረመረመ። ሴትየዋ ወፍራም ናቸው። ቶሎ ወደ መኪናው እንዲወጡ እየተነገራቸው ነው። ለዚያ መልስ እየሰጡ ነበር። ትንሽ ክብራቸውን የሚነካ ነገር እየተናገሯቸው በመሆኑ ቅር ተሰኝተው የሥራችሁን ይስጣችሁ እያሉ ገቡ። ሹፌሩ በደንብ ያስተናግዳቸዋል። እንደ እናቱ ነው የሚያያቸው። ሰላም ነው ወይዘሮ ዘነቡ አለ። ምን ሰላም አለ እያዋረዱን? እርሶ ደግሞ ምን ነው? እኔ እንጃ የዛሬ ሰራተኞች። ሰሞኑን መጥቼ እኮ ነበር አላየውህም። ሹፌሩና ወይዘሮ ዘነበች ወሬያቸው የችኮላ ነው። ሹፌሩ አንድ ሴት ልጅ አለችው፣ ራሄል ትባላለች። ሁለተኛ ልጅ መንገድ ላይ ነች። የቤተሰቡ ብዛት እየጨመረ በመሆኑ ገቢውን ማሳደግ አለበት። እዚህ ሎንችና ላይ ተቀጥሮ ነው የሚሰራው። ከጓደኛው ጋር አንዲት አሮጌ መኪና ገዝቶ ከተቀጣሪነት ሊገላገል ፈልጓል። ከሚሰራበት መኪና ላይ ገንዘብ እየቆነጠረ ወይዘሮ ዘነበች ጋር ያስቀምጣል። በጣም ነው የሚያምናቸው። እዚያ ገንዘብ እንደሚያስቀምጥ አባቱም ሆነ ባለቤቱ በአጠቃላይ ቤተሰቦቹ አያውቁም። አምጣ እንዳይሉት ነው። ወይዘሮ ዘነበች እቁብ ገብተውለታል። እንዳይታወቅበት በሱ ስም እንዳይሆን ስለነገራቸው በሳቸው አደረጉለት። ሹፌሩ በዚህ እቁብ ላይ ትልቅ ተስፋ አለው። ገንዘቡ ከፍ ባለ ቁጥር የጓደኛውን ትቶ በራሱ ሊገዛ ወደሚያስችለው ነገር እያሰበ ነው። በገንዘቡ ምን ሊያደርግ እንደፈለገ ለሳቸው አጫወታቸው። ከበረታህ ለብቻህ ትገዛለህ አሉት። አንድ ቀን ወደ ቡና ቤቱ ገብቶ እርሶ ለምን አይረዱኝም አለ። እቁቡ ሲወጣ ገንዘብ በብድር ሰጥተው መኪናውን ገዝቶ እንደሚሰራ ስለነገሩት በጣም ተደሰተ። የሚኖርበት ቤት ከቡና ቤቱ 100 ሜትርም አይርቅም። ከስራ በመጣ ቁጥር እሳቸው ጋር ገብቶ ስለወደፊቱ ስራው ይመካከራሉ። ወደ ወላይታ ኮፈሌ ቡልቡላ ሲሄድ ለቤታቸው የሚያስፈልጋቸውን ገዝቶ ያመጣላቸዋል። እቁቡ በዚህ 3 ወር ያልቃል። ተስፋው እያደገ ሄደ። ከጣቢያ ወጥተው ወደ መኪናው ውስጥ ከገቡት ሰዎች ውስጥ ወይዘሮ ዘነበችን ሲያይ ግራ ተጋባ፣ ተደናገጠ። ሹፌሩ ኮንትራት መሆኑን እንጂ ቦታው አልተነገረውም። ከውጭ በመስኮት የሚያዋራውን ሰው ወዴት ነው ቦታው አለ። ይነገርሃል። የት? መኪናውን ተከተል። የትኛውን? ጅፑን። ነዳጅ የለህም እንዴ? ሩቅ ከሆነ አይበቃኝም። ሰውየው እንደገና ተመልሶ መጣና አጂፕ ትቀዳለህ አለው። የአዲስ አበባን መስመር ተከትለው ወደ ሰሜን አቅጣጫ እንደሚሄዱ ተረዳ። መኪናው መጓዝ ጀመረ። አጂፕ ደረሱ። መኪናው በነበረው ላይ ሙሉ ነዳጅ ቀዱ። ነገር ግን ሂሳብ አልከፈለም። ስመለስ ይሰጣችኋል፣ ለአስቸኳይ ስራ ነው የምንሄደው አለ። ሎንችናው ሰዎቹን ጭኖ መኪናውን አንቀሳቀሰ። ውስጥ ላለው ፖሊስ ነገሌን እናልፋለን እንዴ ብሎ ሹፌሩ ጠየቀ። መልስ አልተሰጠውም።
ነገሪ ወደ አዲስ አበባ መስመር ይዞ የሚሄደው መንገድ ነው። ኮፓሌ ደግሞ በመንሳት አጥጫ ወደ ባሌ በሚወስደው መንገድ ነው። ሎንቺናው እየተጓዘ ሳለ ከፊት ለፊቱ ያለው ጂፕ መኪና ወደ ኮፓሌ መስመር ታጠፈ። ሹፌሩ ግራ ተጋባ። ግን የሆነ ነገር አሰበ። ጂፑ ወደ ካምፕ እንደሚገባ ነው የገመተው። የወታደሮች ካምፕ መታጠፊያው ላይ ነበር የሚገኘው። ሰኞቹን ካምፕ ውስጥ እንደሚያዛውራቸው አውቋል። ካምፕ ከሆነ ደግሞ ይህን ሁሉ ነዳጅ ለምን አስሞሉት? ሹፌሩ ፖሊሱን በድጋሚ የት እንደሚሄዱ ሲያናግረው፣ ጥያቄ አታብዛ፣ ጅፑን ብቻ ተከተል ብያለሁ ብሎ ነገረው። ሎንቺናው ወደ ኮፈሌ አቅጣጫ ታጥፎ መጓዝ እንደጀመረ በኋላ አንድ ድምፅ ወራጅ ወራጅ አለ። ሰውየው መኪና ተራ የተሳፈረውና ጋራዥ አብሮ የሄደው ነው። ሁለቱ ሰዎች ከተማ ላይ ሲወርዱ ኮንትራቱ ወደ ነጌሌ ሊሆን ይችላል ብሎ ስለገመተ አልወረደም ነበር። እኔ ወደ ኮፈሌ መሄድ አልፈልግም፣ ነገሌ ጉዳይ አለኝ፣ ቶሎ መድረስ ነው የምፈልገው አለ። የሚሰማው የለም። ውስጥ ያለው ፖሊስ አልታጠቀም። ወራጅ የሚለውን ሰውዬ አየው። እስረኛ እንዳልሆነ አውቋል። ነገር ግን እስረኛ እንዳልሆነ መስክሮለት እንዲወርድ አልፈቀደለትም። ማን ግባ አለ እያለ አጠገቡ ካለው ረዳት ጋር እያወራ ነበር። ተሳፋሪው ከኋላ ወደፊት ሲመጣ አርፈህ እዚያ ተቀመጥ አለው። ተሳፋሪው ቀጠሮ አለብኝ፣ አታርቀኝ፣ እዚያ አውርደኝ ቢልም አልተሳካም። ፖሊሱ አሁን አይቆምም አለው። ተሳፋሪው ተናደደ። አሁን ይህን መኪና ኮፈሌ ደርሶ እስረኞቹን አድርሶ ተመልሶ እስኪመጣ ይመሽበታል። ሹፌሩ ቅድም ኮንትራክት ስላገኘሁ ውረድ እንዳለው ቢሄድ ይሻለው እንደነበር መናገር ጀመረ። መኪናው እስረኞቹን ይዞ ከተማውን ለቆ ራቅ ብሎ እየሄደ ነው። የሆኑ ወጣቶች በፈረስ ላይ ሆነው መንገዱን አቋርጠው በመኪኖቹ ፊት ሽምጥ ጋለቡ። ጋልበው ወደ ጢሻ ውስጥ ገቡ። እርሻውን እየሰነጠቁ ሄዱና ተሰወሩ። በአስቸኳይ መኪኖቹ እንዲቆሙ ተደረገ። የኢሃፓ ጀሌዎች ናቸው፣ እነዚህን ሊያስመልጡ ነው በሚል መሳሪያ የያዙ ወታደሮች እርሻ ውስጥ አፈሳ ጀመሩ። ግን አልተገኙም። እነዚህ ልጆች ለስለላ የመጡ እንደሆነ ገመቱ። ሌሎች መንገድ ላይ እንደሚጠብቁና ጥቃት እንደሚያደርሱባቸው አመኑ። በሬዲዮ ከካምፕ ተጨማሪ ወታደሮች እንዲመጡላቸው አዘዙ። ብዙም አራቁም። 3 ኪሎ ሜትር እንደሆነ ነው ይሄ ነገር የተፈጸመው። ሻለቃው ከዚህ ቀደም በዚህ መስመር ግድያ ሊፈጸምባቸው ተሞክሮ ነበር ስለሚባል ጥንቃቄ ያደርጋሉ። ወጣቶቹ የፈረስ እሽቅድምድም እያደረጉ እንጂ የሚተናኮሱ አይመስሉኝም ብሎ አንዱ ሐሳብ ቢያቀርብም ተቀባይነት አላገኘም። ወታደሮቹ መጥተው ከፊት ቀድመው እያፈሱ መኪኖቹ ተከተሉ። ብዙም ሳይርቁ የሎንቺናው ጎማ ስለፈነዳ እስኪቀየር መቆም ነበረባቸው። እስረኞቹ ከውስጥ እንዲወርዱ ተደረገ። ኳስ ተጫዋቾቹ በልዩ ጥበቃ ውስጥ ሆኑ። ቀልጠፍ ባለ ሁኔታ በቀለ ተሰማ የተባለው የጎህ ተጫዋች አዘናግቶ ወደ እርሻ ውስጥ ሮጠ። ነገር ግን ተኩሰው እግሩ ተመታና ተረባርበው ያዙት። በቀለ መመታት ነገሩ ወዴት እንደሚያመራ የጠረጠሩት ባላምባራስ ደበበ ሎንቺና ውስጥ ካለው ፖሊሱ ጋር ግብግብ ጀመሩ። ሁኔታው አላማራቸው። የት ነው የምትወስዱን አሉ። እኔ እንጃ ባለጎባ ነው ይሆናል። እኔ ወደዚያ መሄድ አልፈልግም። ለምን? አሊ ሊገለን ነው። ዝም። አሊ ሊገለን ነው የሚወስደን የሚለውን የባላምባራስን አባባል ሌሎቹ አልተቀበሉትም። እናም የባላምባራስ ስጋት ሻለቃውን ስለማይወዱት እንደሆነ ስለታመነበት ትኩረት አልሰጡትም። ሆኖም ግድያ ባይኖርም ለከባድ ግርፋትና ስቃይ እንደሚወስዷቸው አምነዋል። ገና ከጣቢያው ተነስተው ወደዚህ ሲያመሩ የገመቱት የወታደሮች ካምፕ ወስደው ሊያስሯቸው እንደሆነ ነበር። ነገር ግን ካምፑን አልፈው መጓዝ ስለጀመሩ እስረኞቹ ከነ ቤተሰቦቻቸው አርቀው ሊያስሯቸው እንደወሰኑ ነው ያሰቡት። በቀለ በጥይት ከተመታ በኋላ ግን ከባድ ችግር ውስጥ ሊከቷቸው እንደፈለጉ አምነዋል። መኪናው ጉዞውን ቀጠለ። ከከተማው በጣም ስለራቁ የሚሄዱት ኮፈሌ እንደሆነ አውቀዋል። ለሾፌሩ እየመጡ ኮፈሌ እንደወሰዷቸው ለቤተሰቦቻቸው እንዲነግርላቸው እያስረዱት ነው። ሎንችናው ለጉዞ በሚጠቀምበት ካሚ ላይ የቤታቸውን አቅጣጫ እየነገሩት ጽፈው ሰጡት። ፖሊሱ እስረኞቹ እየተመላለሱ ለሹፌሩ ሲነግሩት አልመለሳቸውም ወይም አልተቃወመም። መኪናው ኮፈሌ አልደረሰም። ሻሸመኔና ኮፈሌ መሃል በምትገኝ ሶሌ በተባለች መንደር ሲደርስ ቆመ። ከከተማው 7 ኪሎ ሜትር ያህል ነው የራቁት። ሻለቃ አሊ ሙሳ ቀድመው ቦታው ላይ ተገኝተዋል። እዚህ ጋር ምን እስር ቤት አለ ብሎ ሹፌሩ ረዳቱን ጠየቀው። ምናልባት መንደር ውስጥ ገበሬዎች የሰሩት ማቆያ ቦታ ይኖር ይሆናል ብሎ ገመተ። ከዚህ በፊት ቦዲቲ አካባቢ የሰማውን ነገር አስታወሰ። በፖለቲካ ያሰሯቸውን ሰዎች ገጠር እርሻ ውስጥ ወስደው ሲያስቆፍሯቸው፣ እንጨት ሲያስፈልጧቸው ብዙ አጉላልተው መልሰዋቸዋል። እነዚህም ጭር ያለ ሰዋራ ቦታ ያመጧቸው በጉልበት ሥራ ያንኮታኩቷቸው ነው። ስፖርተኞቹ ችግር የለባቸውም። ነገር ግን ባላምባራስና ወይዘሮ ዘነበች ስለሚቸግራቸው ሥራውን ሲያስበው ሹፌሩ አዘነላቸው። መኪናው እንደቆመ ሹፌሩ የኮንትራቱን ሂሳብ ሊቀበል ወረደ። ከማን መቀበል እንዳለበት እያሰበ ነው። ያነጋገረውን ፖሊስ ሄደና ሂሳብ እነሱ ናቸው። ማን? ካድሬው። ማን ነው ስሙ? ነገረው። እሱ ነው የሚከፍለው? ክፍያ በሰውየው በኩል ነው። በማን? በሻለቃው። ልጠይቃቸው? ቆይ ስራቸው ሊጨርሱ። ሻለቃው ከካድሬዎቹ ወታደሮች ጋር እየመከረ ነው። እስረኞቹ እንዲወርዱ ተነገራቸው። ረዳቱና ሹፌሩ ለብቻቸው ሆኑ። አካባቢውን ቃኘ። ሹፌሩ ቅድም ያሰበውን ሰረዘና ግራ በመጋባት አካባቢውን ተመለከተ። እዚህ ጋር ምን ይሰራሉ አለ። ምናልባት ወደ ውስጥ ከጫካው ጀርባ መጋዘን ይኖር ይሆናል። እዚያ ወስደው ሊያጎሯቸው ነው። በተለይ ለወይዘሮ ዘነበች አዘነ። ሴትየዋ ሰው ላይ የማይደርሱ ለተቸገረ የሚረዱ እንደሆኑ ያውቃል። እዚህ ጫካ ውስጥ እሳቸውና የሚያውቃቸው ሰዎች መታሰራቸው ትክክል እንዳልሆነ ቢያምን ለመቃወምም ሆነ ሐሳብ ለመስጠት እንደማይችል አውቋል። አካባቢውን በደንብ አጤ ነው። ለቤተሰቦቻቸው ቦታውን በምልክት መንገር ይችላል። ነገር ግን ወደ ውስጥ አልሄዱም፣ ብዙም አልተራመዱም። ከዋናው መንገድ ትንሽ እንደገቡ መኪናው ቆመ፣ ተከበበ። ወታደሮቹ ከሁለቱም አቅጣጫ የሚመጡትን መኪኖች እንዳያልፉ አስቆሟቸው። መኪና ብቻ ሳይሆን እግረኞችም ወደ አካባቢው እንዳይመጡ ተደረገ። በርቀት ተኩስ ተሰማ። ሁሉም ድምጽ ወደ ሰሙበት ተመለከቱ። ወዲያውኑ ገበሬዎች እየጨፈሩ ተመንደሩ ውስጥ መጡ። ሰርግ ነው። ወደ እስረኞቹ አካባቢ እንዳይደርሱና አቅጣጫቸውን ለውጠው ወደ ሌላ ቦታ እንዲሄዱ ተደረገ። መኪናው እንደቆመ አጃቢ ሆነው አብረው የሄዱት ወታደሮች ከበው እንዲወርዱ አደረጓቸው። የጌሌ አድርሱኝ ብሎ የገባው መንገደኛ ተመላሽ በመሆኑ እዚያው ባለበት ቁጭ አለ። በጣም ተናዷል። ሹፌሩና ረዳቱን እየወቀሰ ነው። አቁሙልኝ ልውረድ ሲል ዝም ብለውታል። አሁን መኪና ተራ ሄጄ ሎንችና ቶሎ ላገኝ ይችላለሁ አለ። ለዚህ መልስ ሳያገኝ ወደ ውስጥ አንገቱን ያስገባው ወታደር ውረድ እንጂ አለው። እኔ? አዎ። ለምን? እንዴት ለምን ትላለህ? እኔ ተመላሽ ነኝ። የት ነው የምትመለሰው? ንገሪኝ። ንገሪኝ። ማን ስለሆንክ ነው የምትመለሰው? ምን እያልክ ነው? ወታደሩ አቀባበለ በቁጣ። ናውረድ ብሎ አፈጠጠበት። ፖሊሱ ሁኔታውን ቢያውቅም ለወታደሩ ሊነግረው አልቻለም። ሹፌሩና ረዳቱም እስረኛ እንዳልሆነ መንገር ነበረባቸው። ግን አታሎ እንዲያመልጥ እየረዱት ነው በሚል ልንወነጀል እንችላለን ብለው ፈሩ። ደግሞስ ቢመሰክሩለት ማን ይሰማቸዋል? ሦስቱም በሱ ጦስ ማን ይገባል ብለው እጃቸውን ሰበሰቡ። አንዳንድ ሰው በማይመለከተው ነገር ገብቶ መሳሰሩ አስገረማቸው። ሰውየው ከወታደሩ ጋር ሲከራከር መስካሪ አጥቶ እንዲወርድ ተደረገ። መንገደኛው እየተነዳ ሲሄድ ምንድነው ነገሩ? እኔ እኮ ከነርሱ ጋር አይደለሁም ቢልም እስረኞቹን ከሎንቹናው የተረከቡት ወታደሮች ቀላቅለው እየነዱት ሄዱ። ካድሬው ወይዘሮ ዘነበችን ከመጀመሪያው ረድፍ እንዲሆኑ አደረገና ኢዲዩ ከፊት ኢሃፓ ከኋላ አለ። ሴትየዋ በኢዲዩ ሂሳብ እንደገቡ ተረጋገጠ። ያን ጊዜ ወፍራም ሰው ኢዲዩ ስለሚባል ከእስረኞቹ በጣም ሰውነታቸው የገፋው እሳቸው ስለነበሩ ነው። እስረኞቹ ወደ አልታሰበ ቦታ ሲሄዱ ሹፌሩ ግራ ተጋባ። እስረኞቹ ጥቂት እንደተራመዱ የተቆፈረ ጉድጓድ ጋር ደረሱ። መንገድ ላይ አንድ የአውራ ጎዳና ግሬደር ተላልፈዋል። ሹፌሩ በሐሳቡ ይሄ ግሬደር እዚህ ምን ይሰራል ብሎ ሲመራመር ነበር። ነገሩ አሁን ገብቶታል። ግሬደሩ እዚህ አካባቢ ሲቆፍር ቆይቶ እንደተመለሰ አወቀ። ወይኔ ምን ሊያደርጓቸው ነው ብሎ ደነገጠ። እስረኞቹ መሳሪያ ተደግኖባቸው ወደ ጉድጓዱ ተመሩ። የነገለው መንገደኛ ግራ ተጋብቶ እኔ እስረኛ አይደለሁም ምንም አላጠፋሁም ቢልም የሚሰማው አላገኘም። ሌሎችም ቢሆን ጥፋተኛ አልነበሩም። በቀለ ወርቁ ጥላዬ በከተማው የታወቁ ኳስ ተጫዋቾች ናቸው። በሚቀጥለው ሳምንት የነ ወርቁ ገሞራውና የነ በቀለ አራዳጎ ይጫወታል። እነሱ ለዚያ ጨዋታ አይደርሱም። ለዚያ ግጥሚያ ብቻ ሳይሆን መቼም ቢሆን ያንን ሜዳ ዳግመኛ እንደማይረግጡ ማን ያውቅ ነበር? እስረኞቹ ከጉድጓዱ ፊት ቆሙ። ሹፌሩ ምንድን ነው ጉዳዩ ብሎ አይኑን በስፋት ከፍቶ ድርጊቱን እየተመለከተ ነው። ጉድጓዱ በር ላይ ቆመው ስለ አብዮቱ ገለጻ ተደረገላቸው። እርምጃ ሊወሰድባቸው እንደተዘጋጀ ገባው። ሻለቃው የምታስተላልፉት መልእክት አለ ብሎ ጠየቃቸው። ሞት እዚያ ጋር አፍጥጦ እንደቆመ ተረድተዋል። አላም ባራስ ቀደም የተናገሩትን የተረጠረው እውነት እንደሆነ አሁን የተረዱ ይመስላል። ሁሉም በየፊናው ተጫጭቦ ይናገራል። ግን የሚሰማቸው አልነበረም። መጀመሪያ በቀለን ከመኪና በሸክም አወረዱ። በጥይት መጡትና ወደ ጉድጓዱ ጣሉት። በቀለ በከተማው ተወዳጅ ወጣትና በኳሱም የተደነቀ ነው። ለእናቱ አንድ ልጅ ነው። እሱን ለትልቅ ደረጃ ለማብቃት እናቱ ብዙ ነገር ሆነዋል። ትንሽ ካመሸ በር ላይ ወጥተው ይጠብቁታል። ቆየት ካለ በመንገዱ ዳር ዳር እየሄዱ ፍለጋ ይወጣሉ። በመታሰሩ ደንግጠው ምግብ ከወሰዱለት በኋላ የጣቢያውን ደጅ ደጅ በማየት ለረጅም ሰዓት እዚያ ጋር ቁጭ ብለው ይጠብቃሉ። አንዳንድ ጊዜ እስኪመሽ ከቦታው አይነቃነቁም። ነገ ወደ ጣቢያ ምግብ ለማድረስ ሲሄዱ ምን ሊሆኑ እንደሚችል መገመት አያዳገትም። ጥላይና በቀለ ጓደኛሞች ናቸው። ከትምህርት ቤት አንስቶ ብዙ ቦታ ተጫውተዋል። በበቀለ ላይ የተፈጸመው ሁኔታ ያስደነገጠው ይመስላል። አጠገቡ ከነበረው ወታደር ጋር መሳሪያ ለመቀማት ግብ ግብ ቀጠለ። ነገር ግን አልተሳካለትም። ሁለተኛው ተመቺ እሱ ሆነ። እዚህ ላይ አንዳንድ የተፈጠሩ ድርጊቶች ለመግለጽ ከባድ ስለሆኑ ታልፈዋል። የተቀሩት ሰዎች ጉድጓዱ አፍ ላይ እንደተደረደሩ በድጋሚ የምታስተላልፉት መልእክት አለ ብሎ ጠየቀ። ባላምባራስ እጃቸውን አወጡ። አንተና መንግስቱ ኃይለማርያም ብለው ተሳደቡ። ስድቡ ጠንከር ያለ ነው። ጉድጓዱ አፋፍ ላይ እንዳሉ ቺቺ የታጠቁ ወታደሮች በሩምታ ተኩስ አከፈከፉባቸው። ወደ ኔጌሌ ቶሎ መድረስ አለብኝ ያለውን መንገደኛ ተቀላቅሎ ጉድጓዱ ውስጥ ገባ። ሁሉም በሰከንድ ውስጥ እየተርገበገቡ ወደቁ። ሹፌሩ ባለበት ቦታ ሆኖ ድርጊቱን በማየቱ ተደናገጠ። ወይኔ ወይኔ ብሎ ድምፁ አመለጠው። የጥይቱ ጩኸት አካባቢውን ስለተበላለቀው የሾፌሩ ድምፅ ገዳዮቹ ጋር አልደረሰም። ወዲያውኑ ከመኪናው ኋላ ሄዶ አስመለሰው። እንደገናም አስመለሰው። ምሳውን ሳይበላ ነበር ያመጡት። ሆዱ ውስጥ በቂ ነገር ባይኖርም ማስመለሱን ተያያዘው። ከማስመለሱ ጋር ትልቅ ድንጋጤ ተፈጠረ። እንዲህ አይነት ነገር ይፈጠራል ብሎ አላሰበም፣ ይኖራልም ብሎ አልገመተም። ከአንድ ወር በፊት ወደ አዲስ አበባ ሄዶ በየቦታው ግድያ ከተመለከተ በኋላ ሁለተኛ ወደ አዲስ አበባ አልሄድም ብሎ ምሎ ነበር። ቢምልም የግድያ ነገር እዚሁ መጣበት፣ ያውም ፊት ለፊቱ። በቅርብ ጊዜ አዲስ አበባ ሰው መንገድ ላይ ተገሎ ነው ያየው። አሁን ግን ቀጥታ ነፍስና ስጋ ሲለያይ በቅርብ ተመለከተ። ሰዎቹ ወደ ጉድጓድ እንደገቡ መፈክር ተሰማ። አንዳንዶች እግራቸው እጃቸው አፈር ሳይደርስ ቀረ። ሰዓታቸው፣ ወርቃቸው፣ ጌጣጌጣቸውን እንዳደረጉ ካፈር ስር ሆኑ። እነዚያ አስደናቂ ኳስ የሚያነዱ እግሮች አፈር ሳይደርሱ ለጅብ አቀረቡላቸው። ግድያው እንደተፈጸመ ካድሬዎቹና ወታደሮቹ ሁሉም በየመጡበት መኪና ገቡ። ሁለት ካድሬዎች ሉንችና ውስጥ ተሳፈሩ። በድል መልክ እያወሩ ነው። ሹፌሩ ከእነርሱ ጋር ቃላት ባይለዋወጥም የሚሉትን እየሰማ ነው። የሚያዳምጠው በድንጋጤ ነው። አንደኛው ካድሬ አሁንም የሚቀሩ አሉ፣ አለ። እነማን? ቀይለባሾች።
አናጺ ማህበር?
አይደሉም። እና የገሞራው ቡድን?
እንደሄድን እንይዛቸዋለን።
ሙክታርን ማምጣት ነበረብን።
የት?
ዛሬ እዚህ።
አልተያዘም እኮ።
አይቀርለትም፣ እንደፋዋለን። ዋናው እሱ ነው።
እንዴት?
ታዳጊዎችን ለዚህ ሥራ እየመለመለና እያሰለጠነ ነው።
ጨዋ ይመስላል።
ሌሎችም አሉ።
ገሞራው ውስጥ?
ሌላም ቡድን ውስጥ። እዚህ ከተማ ኳስ መቆም አለበት።
አዎ፣ መጀመሪያ ገሞራው መፍረስ አለበት።
ትክክል። እዚህ ከተማ የተቋቋሙት ቡድኖች በአብዛኛው ኢህአፓ ያቋቋመችው ነው።
አውቃለሁ።
መጀመሪያ የአናጺ ቡድን ተብሎ የኢህአፓ እግር ኳስ ቡድን አቋቁሞ አፈረስ። እነዚህንም መበተን አለብን።
ቀለበሽ የተባሉት የአናጺ ማህበር አባላት ናቸው። እነሱ ተይዘው ተገፈዋል፣ ተገለዋል፣ ተበትነዋል። አሁን ተራው የገሞራው ቡድን ነው።
ቡድኑ ላይ አደን ሊጀምሩ መዘጋጀታቸውን ሹፌሩ እያዳመጣቸው ነው። ግን ድንጋጤ ውስጥ ስለነበረ ምንም አላናገራቸውም። ከኋላ ያለችው ጅፕ በርቀት ሎንቺናው እንዲያቆም በክላክስ ምልክት ሰጠችው። ሹፌሩ ተርበተበተ። አሁን የእርሱ ተራ እንደሆነ ገመተ። ምንም አላጠፋሁም ብሎ አሰበ። ምንም ያለማጥፋቱ እንደማያተርፈው ቅድም የተገደሉትን ማየቱ ይበቃዋል። ምንም ውስጥ የሌለበት የነገሌው መንገደኛ ምን እንደደረሰበት አይቷል። ቅድም በድንጋጤ ሲጮህ ሰምተውት ይሆን? ታዲያ ለምን ቁም አሉት? ግራ ተጋባ። ረዳቱ ወንበር ስር ተደብቆ ያለቅሳል። ጂፖ ክላክ ሲያደርጉለት ስላሰማ ጥይት ወደ ሰማይ ተኩሰው ነው ያስቆሙት። ወታደሩ ወርዶ ቆም ስትባል አሰማም እንዴ ብሎ ተቆጣው። ውስጥ ያሉት ካድሬዎችም ቆም ስትባል እንዴት አሰማም አሉት። እነርሱም ቢሰሙ ቁም ይሉት ነበር። እነርሱ እንዳሰሙ እሱም አልሰማም። ግን እሱ መስማት ነበረበት። መፍጠን እንደሌለበት ተነገረው። ምንም እንዳላየ ነገሩት። ደግሞም አስጠነቀቁት። ሁለቱ ካድሬዎች ከወታደሩ ጋር ተነጋገሩና ወደ ሌላ መኪና ተዛወሩ። ረዳቱና ሹፌሩ ቀሩ። በድንጋጤ ምንም ማውራት አልቻሉ። ኮረኮንቹን መንገድ ጨርሰው ወደ ከተማ ለመግባት ዋናውን መንገድ ለመያዝ አስፋልቱ ላይ ወጡ። ወደ ግራ ታጥፎ ወደ ከተማ መሄድ ነበረበት። ነገር ግን ሳይታጠብ ቁልቁል ወደ ሐሊሉ ገበያ ወደሚወስደው መንገድ አመራ። ረዳቱ ምንም አላለም። ድንገት ወዴት ነው የምትሄደው? አለ።
ወደ መኪና ተራ።
መንገዱን ትተሃል።
ምናል? ይሄ እኮ ወደ ገበያ የሚወስደው ነው።
ነው እንዴ? ሹፌሩ ሐሳቡ ከእርሱ ጋር የለም። ከጥቂት ደቂቃ በፊት የሚያከብራቸው የሚወዳቸው የቅርብ ሰው የሆኑት ሲገደሉ አይቷል። ወደ ሐሊሉ መንገድ የሄደው በእግሩ እየተጓዘ መስሎት ነው። በእርግጥ በእግር ቢሆን ወንዙን ተሻግሮ ወደ መኪና ተራ ያደርሰዋል። መኪና ግን መሻገሪያ የለውም። መኪናውን አዙሮ ዋናውን መንገድ ያዘ። አጅፍ ጋር ደረሰ። ቀጂው ሰላም አለው። ገንዘቡን አምጣ እንደማለት ነው። ነጭና ጥቁር ሎንቺና ሰዎቹን ወደ ሞት ነፍታ ተመለሰች። ሸዋ በር ጋ ደረሰ። ድንገት እንባው ዱብ ዱብ ማለት ጀመረ። ዞር ብሎ ወደ ቤቱ አየ። የእኛ ሆቴል ነው። የወይዘሮ ዘነበች ትልቁ ቡና ቤት አፍጦ እያየው ነው። ሴትየዋን የት ነው የወሰድከው አይነት የሚጠይቀው መሰለው። መኪና ተራ መሄድ የለበትም። ሌላ ሰው መጫን አልፈለገም። ቢጭን ነጥቀው ወደ ሞት ይወስዱብኛል ብሎ አሰበ። መኪናውን ማደሪያው ቦታ ማቆም አለበት።
መኪናውን ብርቄ ብሩ ሆቴል አስገባው። ሌላ ጊዜ መኪናውን እዚህ ያሳድረውና በሩን ዘግቶ ሲወጣ ወደ ወይዘሮ ዘነበች ቤት ይሄዳል። ጥቂት ካወሩና ምክር ከሰጡት በኋላ ወደ ባላምብራስ ግሮሰሪ ይሄዳል። እዚያ ጉዳዩን ፈጽሞ ወደ ቤቱ ይገባል። መኪናውን ካቆመበት ቦታ የባላምባራስም ሆነ የወይዘሮ ዘነበች ቤት 50 ሜትር ቢርቅ ነው። ዛሬ ግን ሁለቱም የሉም። ኪሱ ውስጥ ያለውን ወረቀት አውጥቶ ተመለከተ። ብዙ ካርኒ ነው። ያለንበትን ቦታ ለቤተሰብ አሳውቅልንና መጥተው ይጠይቁን ብለው የሰጡት ማስታወሻ ነው። እንግዲህ ስለማያስፈልግ ቀደደና ኪሱ ውስጥ አስቀመጠ። መኪናውን አቁሞ ሲመለስ የበቀለንና መንገድ ላይ አገኛቸው። ምግብ ሊያደርሱ እንደሆነ ገምቷል። ያላቸው አንድ ልጅ እሱ እንደሆነ ያውቃል። ደግሞም ጓደኛው ነው። እናቱን ሲመለከት እንባው አቀረረ። ሹፌሩ ወደ መኖሪያ ቤቱ አልሄደም። ወደ አራዳ አዘገመ። እናቱ ጋር ነው። እያለቀሰና እየፈራ የተፈጠረውን ነገር አስረዳቸው። ማምሻውን ወደ ቤቱ ተመለሰ። እንቅልፍ አልነበረውም። ሲቃዣ አደረ። የሌለው መንገደኛ አስገደላችሁኝ አይደል? እኔ ተሳፋሪ መሆኔን ለምን አልመሰከራችሁልኝም? እያለ ሲጨቀጭቀው ነበር። ሌሎችም ለቤተሰቦቻችን እንዴት እንደገደሉን ለምን አልነገርክልንም? እያሉ ወተወቱት። ቢቸግረው ተነስቶ ቁጭ አለ። በነጋታው በሩ ተንኳኳ። ቤት ጠባቂ በር ላይ ቆሟል። ሲያያቸው ደነገጠ። ደግሞ ምን ቀረ ብሎ አልጎመጎመ። አንደኛው ሰው ትፈለጋለህ አለው። የት? ወረዳ ጽሕፈት ቤት? ማን ነው? ስሙን ነገረው። ካድሬው ነው። ለምንድን ነው? አላውቅም። በአስቸኳይ አምጣው ተብለን ነው። ሹፌሩ ፈራ። በቃ ለሞት እንደጠሩት አሰበ። ለመግደል ምንም ምክንያት መደርደር አያስፈልግም። ካስፈለገ እንደሚያደርጉት ያውቃል። ለማንም ይህን ነገር መንገር እንደሌለበት አስጠንቅቀውታል። ያወራው ለእናቱ ነው። ይህ ነገር አደጋ እንዳለውና ለማንም መነገር እንደሌለበት አስረግጦ ተነግሮታል። እናቱ ለሌላ ሰው ነግረው ይሆን ብሎ አሰበ። ምናልባት ረዳቱ ተናግረው ይሆን? ከተማ እንደገባ ረዳቱ በፍራቻ ጠፍቶ ሄዷል። አብዮት ጥበቃው ከሌላ ሰው ጋር ተነጋገረ። ወደ ሹፌሩ እያየ ይቅርታ፣ ጣቢያ ነው የተፈለግከው አለው። ሌላ እስረኛ ጫን ሊሉኝ ነው ብሎ ሰጋ። በድጋሚ ጉዳዩ ምንድን ነው አለው። አላውቅም። እንዴት? ይዘኸው ና ነው የተባልኩት። እስረኛ ለመጫን ነው መሰለኝ። መኪናው ተበላሽቷል። ምን ሆነ? ባለስትራ ሰበረ። መቼ? ትላንት ኮረኮንች ውስጥ ሲሄድ ጉድጓድ ውስጥ ገብቶ። አታሰራውም? እዚህ የለም። እና አዲስ አበባ ነው የሚሰራው። በዚህ አሳቦ ሊጠፋ ፈልጓል። እዚህ ከተማ መኖር የለበትም። ሌላ ቦታ እየሰራ ሲረጋጋ መመለስ ይሻላል። ሰው ለመግደል ባዘጋጀው ቁጥር እየጠሩት እንዲወስድላቸው እንደፈለጉ ገምቷል። አንድ ጊዜ ስሙን ስለያዙ እንደ ደንበኛ ቆጥረውኛል ብሎ እያሰበ የተባለበት ቦታ ደረሰ። ትላንት አብሮት መኪና ውስጥ የነበረው ካድሬው ነው ያገኘው። በሰላምታ መልክ እንዴት ነው አለው። አቤት። መነጽር ናቸው አይደል? ምናል የአብዮቱን ጸሮች መነጽር፣ ገና ሌሎችንም እ በድንጋጤ ደብኗል። እቃው የት አለ? የቱ እቃ? ቦርሳው። የምን ቦርሳ? መኪና ውስጥ ትቼው ነበር። ትዝ አይለኝም። ብዙ ዶክመንት የያዘ ነው። አላየሁትም። እንዴት አላየህም? ምን አውቃለሁ? ግልጽ ቦታ ነው እኮ ያስቀመጥኩት። ስወርድ ረሳሁት።
አይ ተሳስተህ ይሆናል። ካድሬው በቁጣ ወደ ውስጥ አስገባው። ሲገረፍ ያወጣል አለ። ሹፌሩ እኔ እንደተመለስ ቆልፌው ማህደሪያ ቦታ መኪናውን ትቼ ነው የሄድኩት አለ። ተያይዘው ወደ ሆቴሉ ሄዱ። መኪናው ተከፍቶ ገቡ። ከወንበሩ መደገፊያ በግልጽ ቦታ ቦርሳው ተገኘ። ሹፌሩ ውሸቱን ነው አላየሁም ያለው። ከመኪናው ሲወርድ እዚያ ጋር የነበረውን ዕቃ አየ። የማን ነው ብሎ ከፈተው። የተመለከተውን ማመን አቃተው። በከተማ ውስጥ እርምጃ የሚወሰድባቸው ስም ዝርዝር አየ። የእሱ ስም ይኖር እንደሆነ ፈለገ፣ ግን የለም። አድሃሪ ተብለው እንዲታሰሩ ከተዘረዘሩት ውስጥ የአባቱን ስም አየ፣ ደነገጠ። ለሞት የታጩትን እንደገና መመልከት ጀመረ። አራት ያህሉ ጓደኞቹ ናቸው። ከከተማው እንዲጠፉ መንገር ነበረበት፣ ግን ምን ብሎ ይንገራቸው? በእነርሱ ጦስ እሱ መግባቱ ደግሞ አስፈራው። አንድ ነገር ማድረግ ግን ይችላል። ስሙን ሳይገልጽ ወረቀት ጽፎ ሊልክላቸው ወሰነ። ሹፌሩ ዕቃውን ለካድሬው ሰጥቶ ወደ ቤቱ ተመለሰ። ሰሞኑን ምንም እንቅልፍ የለውም። ዘነበች ቤት እቁብ መጣሉ ከተሰማና በእርሷ ስም መግባቱን ሰዎች ከጠቆሙበት ነገሮች ለእርሱ ጥሩ አይደሉም። እቁቡን በፍጹም አይጠይቅም። ሞት ይዞበት ሊመጣ እንደሚችል ገምቷል። በነጋታው እንዲህ ሆነ። ለካድሬው ዶክመንቱን ከመኪና ወጥቶ ከሰጠው በኋላ ሰዎቹ ላይ እርምጃ በመወሰዱ ቅር ብለዋል እንዴ ብሎ ጠየቀው። ምንም አልተናገረም። ደግሞም መናገር የለበትም። ግን ለዚህ ጥያቄ መልስ መስጠት አለበት። ካድሬው መልስ እየጠበቀ ነው። ሹፌሩ በደፈናው እኔ አላውቅም አለ። አላውቅም ማለት? ሰዎቹን አላውቃቸውም። አትዋሽ። አንቀራረብም ማለት እኮ ነው። ከማንም ጋር? አዎ። አጣራ ትችላለህ። ሹፌሩ በጣም ፈርቷል። ኋላም በራስ ደበበ ጓደኛው መሆናቸውና ወይዘሮ ዘነበች ቤት ይመላለስ እንደነበር ከታወቀ አለቀለት። እቁቡ ላይ ከደረሱበት ደግሞ የባሰ ያከትምለታል። ካድሬው ትቶት ሄደ። ሹፌሩ ፍራቻ ተደቀነበት። ከሰዎቹ ጋር ቅርበት እንዳለው ያጣራሉ፣ ደግሞም ይደርሱበታል። በቃ አለቀለት። የጠሩት ለሌላ ነገር መስሎት የቦርሳው ጉዳይ መሆኑን ሲሰማ ደስ ብሎት ነበር። አሁን ግን ከሟቾቹ ጋር ትውውቅ የለኝም ብሎ መካዱ ሌላ ነገር ስለቆሰቆሰበት በጣም ሰግቷል። ከካድሬው ጋር ከተለያየ በኋላ ቤቱ ገብቶ አለቀሰ። የዚያን ዕለት ወደ ጋራዥ መሄዱን ረገመ። ያን ጊዜ መኪናው ቼክ ለማስደረግ ባይሄድ ኖሮ አያገኙትም። ያ ብቻ አይደለም፣ ይህን ሰቆቃ ሞት አያይም። ደግሞም ያ ንጹሕ መንገደኛ ለሞት አይዳረግም ነበር። እነዚያ ሁለት ሰዎች ትዝ አሉት። ፖሊሶቹ ሲያስቆሙትና ኮንትራክት ብለው ሲጠይቁት ቅር እያላቸው ነበር የወረዱት። ውስጥ ያለው ሰው ስለቸኮለ ቀረ። እነሱ ለመሞት ቀናቸው እንዳልሆነ አወቀ። ያኛው ግን ወደ ነገሌ ሳይሆን ወደ ሞት ሄደ። አሁን ነገሮች እየከረሩ መጥተዋል። ይሄ ካድሬ በተናገረው ነገር ተገፋበት፣ አለቀለት። በፍራቻው ላከረ። ቤቱ ገባና ተቀረቀረ። ወደ ከተማ አልወጣም። በብዛት የሚጠጣ አልኮል እየወሰደ ፍራቻውን አስወገደ። ለወትሮው መጠጥ ከባላምባራስ ጋር ነበር የሚያስመጣው። አሁን ወደዚያ መሄድ ወይም መላክ ጥሩ አልነበረም። መኪናውን ለባለቤቱ ሰጥቶ እሱ ስራ አቆመ። ነገር ግን ቤት መቀመጡ ሊያስጠረጥርና ችግር ሊያመጣበት ስለሚችል እንደገና ወደ ስራው ተመለሰ። ሳምንት በኋላ ወደ ነገሌ ጫነ። መንዳት ጀመረ። መታጠፊያው ላይ ሲደርስ ወደ ኮፈሌ መስመር አላየም። መጥፎ ትዝታ ቀስቅሶበታል። እነዛ ሰዎች በሐሳቡ ይመላለሱበታል። አሁን የጫናቸውን መንገደኞች ዞር ብሎ አየ። እንደነዚህ አይነት ሰዎች ነው ወደ ሞት ሂደውበታል። ነገሌ እንደደረሰ ሰዎቹን አራገፈ። ሰውየው ትዝ አለው። ቤቱ የት እንደሆነ አያውቅም። ቸኩሎ ገብቶ ሳይመለስ ቀረ። ይህኔ ቤተሰቦቹ የት እንደሄደ አያውቁም። ቤቱን ቢያውቅ ኖሮ ይነግራቸው ነበር። ግን አሁን ያሰበውን ሰረዘው። ደግሞ ያ ካድሬ በየቦታው ሄደ ታወራለህ ብሎ ሌላ መዘዝ ያመጣበትስ? ተስፋዬ ከነገሌ ሌላ መንገደኛ ጭኖ ወደ ሻሸመኔ ተመለሰ። አጅፕ ጋር ሲደርስ አንድ ሰው አስቆመው። ነዳጅ ቀጂው ነው። ወደ ውስጥ ገባና ቆመ። ነገሩ ገብቶታል። ቀጂው ጠጋ ብሎ ገንዘቡን አምጣ እንጂ። የትኛውን? ባለፈው ፉል ነዳጅ ቀዳኸው። አልከጥሁም እንዴ? ማ? እነሱ? እኔ እነሱን አላውቅም። እና የቀዳኸው አንተ ነህ? ጠይቀህ አምጣ። የኔንም ሂሳብ አልወሰድኩም እኮ። ያንተ ማለት ኮንትራክት ተብዬ እኮ ነው። ስንት ነው ዋጋ? አልተነጋገርንም ስትመለስ? አቤት። ታዲያ ለምን አትጠይቅም? ተው እባክህ። ሁኔታውን እያስታወሰ እኔ ልጠይቃቸው? የኔን ስም እንዳታነሳ፣ ገንዘቡን አልፈልገውም። ተስፋዬ የማደያውን ገንዘብ አልከፈለም። የኮንትራክት ገንዘቡንም አልተቀበለም። እቁቡንም አልጠየቀም። ወደ ዘነበች ቤትም አልሄደም። ሹሬሩ ለምለም ሆቴል አካባቢ ከሚስቱና ከታናሽ ወንድሙ ጋር ነው የሚኖረው። ሁሉም ቦታ የሚልከው ወንድሙን ነው። ይህ ነገር ከተፈጸመ ከአምስት ወር በኋላ ሁሉንም ነገር ለወንድሙ ነገረው።
ለሁላችን ዞሮ መግቢያ ቤታችን ነች። ሰላም ይሉሻል ልጆች፣ በሐሳብ በናፍቆት ደውሽ አገሬ ብላኛ ዘንበነ የሚያጽናናኝ አይቶ የሚለኝ መች አገኘው እንዲሁም በሐሳብ ዘውት ተክላለው ሰላም ላንቺ ውድናቴ ከሩቆኜ በናፍቆቴ አላውቅሻለሁ ሁል ጊዜ ካለሁበት በፍቃዴ ሰላም ላንቺ ውድናቴ ከሩቆኜ በናፍቆቴ አላውቅሻለሁ ሁል ጊዜ ካለሁበት በፍቃዴ ጠዋት ማታ አገሬ ላስታውሳት ሆያው ያልኩበት በልጅነት እንጀራ ወጥ በየቀኑ የምበላ